ይህ የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ወደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው የወንጌል ትምህርት በአመት አንድ ጊዜ የማይታሰብ የዘላለም ስጦታ በሚል ርዕስ ላይ የተመሰረተ ይሆናል። በተደጋጋሚ ባካፈልኩት በወንጌል ትምህርት ውስጥ ኢሳይያስ ምዕራፍ 9 ከቁጥር 6 እስከ 7 እንደዚህ ይላል። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህን ያደርጋል ይላል የአምላካችን ቃል። ሐሰተኛው ክርስቶስ እግዚአብሔር የሰጠንን ስጦታ በሚያቃልል በተረት ተረት አፈ ታሪክና ሰይጣናዊ በሆነ ልማድና አሰራር የሰዎችን ልብ ከእግዚአብሔር ይሰርቃል። ዛሬ ባለንበት በዚህ በምዕራቡ ዓለም ሰዎች ከኢየሱስ ክርስቶስ ይልቅ ሳንታን የሚያስቡበትና እሱን አድምቀው የሚመለከቱበት ሁኔታ እጅግ በጣም የሚያሳዝን ነው። ውድ አድማጮች፣ ስለ ሳንታ የሚነገረው ታሪክ በጣም የተምታታና ብዙ ድንግርግር ያለበት ታሪክ ነው። ስለ ሳንታ ከሚነገሩት ታሪኮች መካከል ጥቂቶቹን ላውሳላችሁ። ሳንታ ምንም ከባለጠጋ ቤተሰብ ቢወለድም በሕፃንነት ወራት ዕድሜው ቤተሰቦቹ በተላላፊ በሽታ ከሞቱበት በኋላ ቅዱስ ኒኮላስ በማለት የሚጠራ ሰው እንደነበረ ይነገራል። በ30 ዓመት ዕድሜው በቱርክ ግዛት በምትገኝ በአንዲት ከተማ በአራተኛው ክፍለ ዘመን ላይ ቢሾፕ ሆኖ ያገለገለ ሰው ነበር። በወቅቱ ለሮማ ማልክት አልሰዋም ያሉት ቢሾፖች ሁሉ በሚታሰሩበት ዘመን እርሱም ንጉሥ ቆስጠንጢኖስ የክርስትናን እምነት እስከ ተቀበለበት ዘመን ድረስ ለ10 ዓመት ያህል በእስር ቤት ሲማቀቅ እንደቆየ ይነገራል። ይህ ሰው የአሪዮስን ትምህርት ያወገዘ በ325 ዓመተ ምሕረት በቆስጠንጢኖስ ተጠርቶ የነበረው የኒቅያ ጉባኤ ተሳታፊ እንደነበረም ይነገራል። ሳንታ የብዙ አፈ ታሪክ ባለቤት ሆኖ ይቀርባል። በውሃ ላይ የሄደ ከመርከብ ላይ የወደቀ ሰው እንዳዳና ይነገርለታል። ሌባ ሰውነታቸውን ቆራርጦ የገደላቸውን ሰዎች ሰውነታቸውን በመገጣጠም ወደ ሕይወት እንዳመጣቸው ይነገራል። ሁለት ሴቶች ልጆች ለጋብቻ ጥሎሽ የሚከፍሉት አጥተው ለግልሙትና ተግባር ሊዳረጉ ሲገደዱ በነበረበት በአንድ ወቅት በምሽት ወደ ቤታቸው በመሄድ በቤታቸው መስኮት በከረጢት የወርቅ ስጦታ እንደጣለላቸው ሲነገር፣ ለመጨረሻዋ ልጅ በጭስ መውጫ ቀዳዳ የጣለላት የከረጢት ወረቀት በእሳት ማንደጃው አጠገብ ባኖረችው ካልሲ ውስጥ እንደወደቀ ይነገራል። በክሪስመስ ጊዜ ሰው በየቤቱ በጭስ መውጫ አጠገብ የሚያኖረውን ስቶኪንግና ካልሲ መሳይ ጌጣጌጡ ሁሉ ከዚያ አፈታሪክ ጋር የተያያዘ እንደሆነ ልናስብ ይገባል። በአውሮፓ በግሪክና በራሽያ ያሉ አብያተ ክርስቲያናት ይህንን ሰው እንደ ቅዱስ በመቁጠር ያከብሩት ነበር። ከሐዋርያት በበለጠ ያከብሩታል። በኔዘርላንድ ይህ ሰው የሚከበርበት ጊዜ ዲሴምበር 6 ቀን ሲሆን እስካሁን ድረስ በፖላንድ ልጆች በሳንታ ስም ስጦታቸውን የሚቀበሉበት ጊዜ ይህ በኒቆላስ ስም የሚከበረው ቀን ነው። ከቅዱስ ኒቆላስ ወደ ሳንታ ክላውስ የስም መለዋወጥ የመጣው በአብዛኛው በአሜሪካን ሀገር ነው። የዳች ዘር የሆኑት ለዚህ ምክንያት እንደሆኑ ይነገራል። ከአውሮፓ ይዘው የመጡትን ባህል ማለት ነው። 1809 ዋሽንግተን ኤርቪንግ የተባለ ሰው ቅዱስ ኒክ የተባለ ሰው በቁም ነገር ቅዱስ አድርጎ በመውሰድ በተለያዩ የፈጠራ ታሪኮች በማጀብ ስሙን አገነ ነው። በማጂክ ፈረስ ላይ እየጋለበ ስጦታ የሚያድል ሳንታን ለሕዝቡ አስተዋወቀ። በ1823 ዓመተ ምሕረት በፈረስ ሲሄድ የነበረው ሳንታ በድኩላና አጋዘን መሳይ እንስሳት እየተጎተተ በበረዶ ላይ እየተሳበ የሚጋልብ ሳንታ ተፈጠረ። በ1863 እስከ 1886 የዲሞክራቲክና የሪፐብሊካን አያና ዝሆን የሰራው ካርቱኒስቱ ሳንታን የኖርዝ ፖል ጠጉራም ልብስ የለበሰ የማያረጅና ደስተኛ የሆነ ወፍራም ሰው አድርጎ አቀረበው። በአሁኑ ጊዜ የሚታየው ሳንታ የኮካኮላ ማስታወቂያ አርቲስት ሃድሰን የተባለ ሰው የሰራው ሳንታ ነው። እንዲህ በመሳሰለ አፈታሪክና የፈጠራ ተረት የሚታወቀው ሳንታ ለኛ ለኢትዮጵያውያኖች ተተን ለመራቡም ሰዎች መላቅጦ የጠፋ ታሪክ ነው። ይሁን እንጂ የገበያውን ስፍራ ያደረው የዲሰምበር የጌታችን ልደት በሚከበርበት ጊዜ የሞቀ ስፍራ የሚሰጠው እርሱ ሆኖ ይታያል። አሁን በየገበያው የምናየው ሳንታ የገበያ ቃ አሻሻጭ ለፎቶግራፍ አንሾች ገቢ የሚያስገኝ ደግሞም የሸቀጥ አስተዋቂና ደላላ የሆነ ሳንታ ነው። እንዲህ የመሰለው ሳንታ ከጌታችን ልደት ጋር የተጣላ ተልእኮ ያላቸው የሰይጣን መልእክተኞች ጌታን ለመጋረድ የፈጠሩት እንደሚሆን በግልጥ የሚታይ ነው። ሳንታ እንዳለ ታሪኩን እውነት አድርገን እንኳን የምንወስድበት የማይታበል የታሪክ ማስረጃ ቢቀርብልንም እንኳን ከኢየሱስ ክርስቶስ ጋር ሳንታ ተደባልቆ መታየቱ የሚገባ ነውን ብለን መጠየቅ አለብን። ሳንታ እንደሚባለው የቤተክርስቲያን መሪ ከሆነ የኢየሱስን ጫማ ማሰሪያውን ሊፈታ የማይገባው ሰው እንጂ ከጌታችን ልደት ጋር መቀላቀልና መደባለቅ ያለበት ሰው መሆኑ ፈጽሞ ለክርስትና እምነት የሚሆን አይደለም። በተለይም አሁን በዲሴምበር ወራት የሚመጣው ባየ አደባባይ የሚታየው ሳንታ የተቸገሩትን ረዳ እንደሚባለው አፈ ታሪክ እንደሚታወቀው ሳንታ ዓለም ሆኑን ስና ይህ ሊያሳስበን ይገባል። ያሁኑ ዘመን ሳንታ ስጦታ ይዞ አይመጣም፣ ራሱንም አይሰጥም። ነገር ግን የገበያ ቦታ ማስጌጫና የሸቀጥ አራጋፊ የሆነ ነጋዴ ነው፣ በፈጠራ የተገኘ ነው። ነጋዴዎች ለንግዳቸው ማስታወቂያ ያከበሩ ሳንታ ከክርስትና እምነት ጋር በምንም አይገናኝም። የልደቱ ባለቤት እንዴት ተረስቶ ሳንታ በቦታው እንዴት ተተካ? እንዴት የሰለጠነ ህዝብ ተረት ተረት በሆነ ነገር በዚህ በመራቡ ዓለም እንደምናየው እንዲህ የሞቀ የተደገሰለት የክብር ስፍራ የሚሰጠው ሰው ፈጠረ። ውድ አድማጮች የሐሰተኛው ክርስቶስ መንፈስ ሲሰራ በእንዴት እንደሚሰራ ይህ ክፍል የሁኔታ የታሪካዊ ሁኔታ ያሳየናል። ሐሰተኛው ክርስቶስ ሲሰራ በሶስት መንገዶች ይሰራል። ሲመቸው እኔ ክርስቶስ ነኝ በማለት ክርስቶስ ኢየሱስን ተክቶ ይሰራል። ክርስቶስን በመምሰል የሚሰራውን ለማይቀበሉ ደግሞ የክርስቶስ ኢየሱስ ተቃዋሚ በመሆን ይሰራል። የክርስቶስ ተቃዋሚ መንፈስ ሌላው የሚሰራበት መንገድ በክርስቶስ ፋንታ ሌሎች እንዲታሰቡ፣ እንዲመለኩ፣ እንዲወደዱ በማድረግ የሰውን ሐሳብ ከኢየሱስ ክርስቶስ ላይ በማንሳት ይሰራል። ልደቱ የጌታ የሆነ ሳለ በክርስቶስ ኢየሱስ ፋንታ ሳንታ መተካቱ የሐሰተኛው ክርስቶስ መንፈስ አሳራር እንደሚሆን በፍጹም ሊገባን ሊገለጥልን ይገባል። ዛሬ በክርስቲያን መንፈሳዊ መጽሐፍት ቤቶች በሚሸጡበት ሱቆች ሳይቀር የሚሸጠው የክርስማስ ካርድ፣ ውሾች፣ ድመቶች፣ ፈረሶች የመሳሰሉ ከኢየሱስ ክርስቶስ ልደትና ታሪክ ጋር ምንም ግንኙነት የሌላቸው ነገሮች በክርስማስ ካርድ ላይ ፒክቸራቸው ተሰርቶ ይሸጣል። ጌታ ኢየሱስ ክርስቶስን ሊያስተውሱን በሚችሉ ሁኔታዎች ነጋዴዎችና ሰዎች ለምን አከብሩትም? ኢየሱስ ከገበያ የሚሸመተውን ስጦታ ሳይሆን የሚያስገዛን ወይንም የሚያሰጠን እራሱ ሊሰጠን የመጣ ጌታ ነው። ኢሳይያስ ከላይ በመግቢያው ላይ ባነበብኩላችሁ የጌታ ቃል ተጨንቀው ለነበሩ በጨለማ ላሉ እግዚአብሔር ያደረገው የዓለም ብርሃን የሆነውን ልጁን በመስጠት ነው። ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል፣ ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይህ ማለት ምን ማለት ነው? ውድ አድማጮች ይህ እውነት እንዴት ልብን የሚደግፍ የክርስትና እምነትና ጉልበት ኃይል እንደሆነ እስኪ በጥቂቱ እንመልከት። እግዚአብሔር አንድያ ልጁን የሰጠን ለምን ያህል ጊዜ ነው የሰጠን? እግዚአብሔር አንድያ ልጁን የሰጠን ሰዎችን እንዲረዱን መላእክቱን እንደሚልክ በሆነ መንገድ አይደለም። ውድ አድማጮች መላእክቶች ከተላኩ በኋላ የተላኩበትን የእግዚአብሔርን ፈቃድ ከፈጸሙ በኋላ ወደ ላካቸው ወደ አምላካቸው በክብር ይመለሳሉ። ኢየሱስ ግን ለሰው ልጆች የተሰጠበትን ሁኔታ በጥልቀትና በማስተዋል ማየት አለብን። ለሚቀበሉት ሁሉ ለዘላለም የተሰጠ የማይወሰድ ስጦታ ሆኖ ነው የተሰጠን። እግዚአብሔር ኢየሱስን ሲሰጠን ቃልም ሥጋ ሆነ ተብሎ ነው የተሰጠን። እግዚአብሔር ከፈጠራቸው ከከበሩ ፍጥረታቶች መካከል ከመላእክት መካከል ኢየሱስ እንደተሰጠ ለሰው የተሰጠ ስጦታ የለም። በብሉይ ኪዳን ሰው በሰራው መቅደስ ያደረው እግዚአብሔር የሰውን ሥጋ ገንዘቡ አድርጎ ለዘላለም እግዚአብሔር ልጅ የነበረው ለዘላለም የሰው ልጅ ሆኖ ሊኖር ለኔና ለናንተ ተሰጠ። ከድንግል በነሳው ሥጋ የኛ አጋር ወንድማችን አጋዣችን ሆነልን። በሥጋችን የምናየውን መከራና ሥቃይ በደልና ኃጢአትን ሊያስወግድልን በባህሪያችን የተካፈለ ጌታ ነው። የማይለወጠውን አምላክነቱን ያላጣ የማያጣው ጌታችን መለኮትነቱን ከራሱ ሊያነሳው የማይችለው ጌታችን የዘላለም የእግዚአብሔር ልጅ የሰው ልጅነትን ገንዘቡ አድርጎ ለዘላለም የኛ የሰው ልጆች ጠበቃ የሕይወት ዋስትና ሊሆንልን ተሰጠን። ስለዚህ እግዚአብሔር አንድያ ልጁን ሰጠን ስንል በዚህ በበዓላት ቀኖች ብቻ ሳይሆን በተወሰኑ ቀናቶች የምንመለከተው ብቻ ሳይሆን ለዘላለም የተሰጠን ስጦታ መሆኑን ማየት አለብን። ጌታችን ለነማን ነው የተሰጠው? ጌታችን የተሰጠው ለነማን እንደሆነ ልብ ብለን ማየት አለብን። እነማን ናቸው ይህን ክቡር ጌታ የጌታን ስጦታ ሊቀበሉ የታደሉት? ይህን ስጦታ ለመውሰድ ሰዎችን ብቁ የሚያደርጋቸው ምንድን ነው? አንድያ የእግዚአብሔር ልጅ ከድንግል ማርያም በነሳው ሥጋ ለሰው ልጆች የተሰጠውን ማን ነው የሚወስደው? በዮሐንስ ወንጌል ላይ በሰማርያ የምትኖር አንዲት ሴትን ታሪክ እንመለከታለን። በምዕራፍ 4 ቁጥር 7 ላይ ከሰማርያ አንዲት ሴት ውሃ ልትቀዳ ወጣች ይላል። ሴቲቱ የተገለጠችው የሰማርያ ሴት በመሆኗ ነው። ሳምራውያን ነማን ናቸው? ጌታ ኢየሱስ ክርስቶስ ይቺ ውሃ ልትቀዳ የወጣችውን ሴት የተገናኛት የእግዚአብሔር ስጦታ የሆነው ጌታ ወደ እሷ የመጣላት ሴት ምን አይነት ሴት ነች? ታሪኳን ስንመለከት የዘሮቿ ታሪክ በሁለተኛ ነገሥት ምዕራፍ 17 ቁጥር 4 ላይ እንደዚህ ሲል ተጠቅሷል። የአሶርም ንጉሥ ከባቢሎንና ከኩታ ከአዋና ከሐማት ከሴፌርዋይም ሰዎችን አመጣ። በእስራኤልም ልጆች ፋንታ በሰማርያ ከተማ ኖራቸው። ሰማርያንም ወረሷት በከተሞቿም ተቀመጡ የሚለው ቃል የሳምራውያንን ታሪክ አጀማመር ያሳየናል። እነዚህ ከባቢሎን አካባቢ ከአሶር ንጉሥ ያመጣቸው ሰዎች በዚህ በሰማርያ ሆነው ካለው ሕዝብ ጋር ተደባልቀው የተወለዱ ሰዎች እንደሆኑ እናያለን። እነዚህ በሰሜን ይኖሩ የነበሩ ሳምራውያን በደቡብ ይኖሩ ከነበሩት የይሁዳ ሰዎች ጋር ከባቢሎን መርኮስ ሲመለሱ በነበሩበት ዘመን ሳምራውያን በሰማርያ እየኖሩ የእስራኤልን አምላክ እግዚአብሔርን የሚያመልኩ እንደነበረ እናያለን። በመጽሐፈ ዕዝራ ላይ سنመለከት በምዕራፍ 4 ከቁጥር 1 እስከ 2 ላይ የይሁዳና የብንያም ሰው የብንያምም ጣላቶች ምርኮኞች ለእስራኤል አምላክ ለእግዚአብሔር መቅደስ እንደሰሩ ሰሙ ይላል። ምርኮኞቹ ከባቢሎን ተመልሰው ቤተ መቅደሳቸውን ሲሰሩ በነ ዕዝራ ዘመን እናያለን። ወደ ዘሩባቤልና ወደ አባቶች ቤቶች አለቆች ቀርበው የአሶር ንጉስ አስራዶን ወደዚህ ካመጣን ቀን ጀምሮ ይላሉ እነዚህ ሰማርያ ሰዎች ለአምላካችሁ እንሰዋለን እንደናንተም እንፈልጓለንና ከናንተ ጋር እንስራላችሁ። በጊዜው የነበሩት እስራኤል አለቆች መለሱላቸው መልስ በቁጥር 3 ላይ سنመለከት ዘሩባቤልና ኢያሱ የቀሩትም የእስራኤል አባቶች ቤቶች አለቆች ያምላካችንን ቤት መስራት ለኛና ለናንተ አይደለም እኛ ለብቻችን ግን የፋርስ ንጉስ ቂሮስ እንዳዘዘን ለእስራኤል አምላክ ለእግዚአብሔር ቤት እንሰራለን አሏቸው። አይሁዳውያኖቹ አልተቀበሏቸውም። በቤተ መቅደሱ ሥራ ተሳታፊ እንዳይሆኑ ያገሽ ያደረጓቸው ሰዎች እንደሆኑ እናያለን። ስራውን ለማስተጓጎል ከዚህ የተነሳ ብዙ ጥረት አደረጉ። በመካከላቸው ጠብ እስኪፈጠር ደስ ተደረገ። በዮሐንስ ወንጌል ምዕራፍ 4 ቁጥር 9 ላይ አንተ የይሁዳ ሰው ስትሆን አለችው እቺ ሳምራዊት ሴት ሳምራዊት ከመሆን ሴት ከመሆን ከኔ መጠጥ እንዴት ትለምናለህ አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና እግዚአብሔር የሰጠው አንድያ ልጅ ለሳምራውያን ይሆናልን? የአይሁድ ብቻ ስጦታ ነውን? ለምን አይነት ሰዎችስ ጌታ ኢየሱስ ክርስቶስ ይሰጣል? ዘሩባቤልና ኢያሱ የሰጧቸው መልስ የሰማርያ ሰዎችን ከእስራኤል ሕዝብ ጋር አንድ ሆነው እንዲታዩ የማያደርግ እንደሆነ እንመለከታለን። ከዚህ ታሪክ ጀምሮ سنመለከት በመጽሐፍ ቅዱስ አይሁዳውያን ሳምራውያንን እንደ ኪዳን ህዝብ እንደማያዩአቸው እንመለከታለን። አይሁዳውያን ሳምራውያንን የማያቋርጥ መንጻት የሚያስፈልጋቸዋል በማለት ይጠሯቸዋል። የማያቋርጥ መንጻት ማለት በሀገራችን ሽንፍላ እንኳን በያጥቦት አይጠራም እንደሚባል አይነት አይደለም። የማያቋርጥ መንጻት ማለት ምንም አይጸዱም ማለት ነው። የነኩት የተቀመጡበት የሚጠቀሙበት ቃም ሆነ ማንኛውም ነገር እንደሚረክስ ይቆጥራሉ አይሁዳውያን። ሳምራውያን እስከ ጌታ ዘመን ድረስ በእስራኤል ህዝብ ዘንድ ተቀባይነት አልነበራቸው። ከዚህ የተነሳ ነው እንደ አይሁዳውያኖች እንደማይቆጠሩ ምናየው። ጌታችን ከፈወሳቸው 10 ለምጻሞች መካከል አንዱ የሳምራውያን ወገን ሊሆን እንደሚችል የመጽሐፍ ቅዱስ ተማሪዎች ይገምታሉ። ምክንያቱም ጌታ ከዚህ ልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙም ማለት። ይሄንን ቃል سنመለከት እስራኤላዊ ያልሆነ ሳምራዊ እንደሚሆን ይወሰዳል። ብዙ ጊዜ ሳምራውያን የራሳቸው እምነትን የሚከተሉ ሲሆኑ ብዙ ጽሑፎቻቸው ሲታይ ጥንታዊነት እንዳለው ይታወቃል። ብዙዎች ወደ እስልምና ሲለወጡ ክርስቲያኖች በደረሰባቸው ስደትና መከራ ብዙዎቹ ሲያልቁ እጅግ በርካታ የሚሆኑት ወደ እስልምና እምነት ገብተዋል። ጌታ ኢየሱስ ክርስቶስ በውሃ ምንጭ አጠገብ ያገኛት ሳምራዊት ሴት የዚህ ህዝብ ታሪክ ታሪኳ የሆነች ሴት ነች። የእርሷ ታሪክ ምን እንደሚመስል የግሏን ደግሞ እንመልከት። ሳምራዊቲቱ ሴት سنመለከታት ማንነቷን ወንጌል የሚገልጥበት አገላለጥ ደግሞ የሚገርም ነው። የዘሯ ታሪክ የህዝቧ ታሪክ ከላይ እንዳየነው ያለ የእርሷ ታሪክ ደግሞ የባሰ ነው። ዮሐንስ በወንጌሉ ላይ ኢየሱስም ሂጂና ባለሽን ጠርተስ ወደዚህ ነይ እንዳላት እናያለን። ሴቲቱ ለጌታ ስትመልስ ባል የለኝም በማለት ነበር የመለሰችው። ከዛ በመቀጠል ጌታ ኢየሱስ ባል የለኝም በማለትሽ መልካም ተናገርሽ፣ 5 ባሎች ነበሩሽ፣ አሁን ካንቺ ጋር ያለው ባልሽ አይደለም፣ በዚህስ እውነት ተናገርሽ አላት። ውድ አድማጮች እቺ ሴት 5 ባሎች የነበሯት እነርሱን ሁሉ ፈታ አሁን ባሏ ካልሆነ ሰው ጋር የምትኖር ሴት እንደሆነች ነው ጌታ የገለጠላት። ይህቺ ሴት ጌታ እንዲህ በመናገሩ እሱን እንደ ነቢይ ሁሉ እንዳየችው ምስጢሯን እንደገለጠባት ሁሉ አውቃለች። ይህቺ ሴት ባጭሩ ጤናማ ትዳር ያልኖረች አሁንም ባሏ ካልሆነ ሰው ጋር እያመነዘረች የምትኖር ሴት እንደሆነች እናያለን። የወንጌሉን አውድ سنመለከት ሴቲቱ ደግሞ ውሃ ልትቀዳ የመጣችበት ጊዜ ስለ ሴቲቱ የሚያመለክተው ነገር አለ። በዚያም ያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደክሞ በጉድጓዱ አጠገብ እንዲሄድ ተቀመጠ። ጊዜው 6 ሰዓት ያህል ነበረ ይላል። ሰዓቱ ውሃ የማይቀዳበት ሰዓት፣ ፀሐይ የሚበረታበት ጊዜ ይመስላል። በዚህ ሰዓት ላይ ነው የሳምራዊቱ ሴት ውሃ ልትቀዳ የመጣችው ብቻዋን። ኢየሱስ ይህችን ሴት ነው ያገኛት። እንዳጋጣሚ አይደለም ያገኛት። ከቁጥር 2 እስከ 4 ላይ سنመለከት ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። በሰማርያም ሊያልፍ ግድ ሆነበት ይላል። ኢየሱስ ክርስቶስ ይህችን ሴት ወደሚያገኝበት ወደዚያ ያዕቆብ ጉድጓድ ወደሚባለው የውሃ ስፍራ የመጣው ግድ ብሎት ነው። የእግዚአብሔር መንፈስ ጌታችን ግድ ሆኖበት በሰማርያ መንገድ የመጣው ለምንድን ነው ብንል ይህችን ሴት ለማግኘት ነበር። ብዙ ጊዜ ሴቶች ውሃ ሊቀዱ የሚመጡት በግሩፕ ሲሆን ከመጡም በጧት ወይንም በማታ እንጂ በቀትር ሰዓት አይመጡም። እቺ ሴት ብዙ አሳፋሪ ታሪክ ስላላት ብቻዋን የመጣችው ከህብረተሰቧ የተገለለች ተቀባይነት የሌላት ሴት ልትሆን እንደምትችል መገመት እንችላለን። ውድ አድማጮች ጌታ ኢየሱስ ክርስቶስ ይህችን ሴት የቀረበበት አቀራረብና ኒቆዲሞስ ወደ ጌታ ሲመጣ የነበረውን ሁኔታ በማነጻጸር بنመለከት እጅግ አስገራሚ ነገር ነው ያለን። ኒቆዲሞስ ለክብሩ ፈርቶ ኢየሱስን በብርሃን እንዳይገናኝ ጨለማውን ለብሶ ለሊት ወደ ኢየሱስ ሄደ። ሳምራዊቱ ሴት በኃጢአተኛነቷ ተሸማቃ ሰውሃ በማይቀዳበት ሰዓት በቀትር ሰዓት ዋለት ቀዳ ሄደች። ኒቆዲሞስ ወደ ኢየሱስ መጣ። ወደ ሳምራዊቱ ሴት ግን የመጣው ኢየሱስ ክርስቶስ እርሱ ራሱ ነው። የእግዚአብሔር ስም የተባረከ ይሁን። ኒቆዲሞስ ኢየሱስን እንደ መምህር ያሞገሰ ተናገረ። ኢየሱስ ክርስቶስ ግን ሳምራዊቱን ሴት ውሃ ጠጭኝ አላት። ኒቆዲሞስ ጌታን የጠየቀውና የመለሰለት እንደገና ተወለድ ሲለው ለሴቲቱ ግን ለዘላለም ሕይወት የሚፈልቀውን ውሃ ሰጥሻለሁ የሚል ተስፋ ሲሰጣት ነው ምናየው። ጌታችን ሴቲቱን ያቀረበበት ለሴቲቱ ያለውን አመለካከት እያንዳንዱን በራሱ ስንመለከተው ብዙ ጥልቅ ትምህርት እንማራለን። ልብ የሚል ልብ ይበለው። ጌታ ውሃ ጠጭኛላት ሴት ባጭሩ ሴትኛ አዳሪና በራሷ ህብረተ ዘብዘን ተቀባይነት የሌላት ሴት ስትሆን ኢየሱስ ክርስቶስ ግን ግድ ሆኖበት እሷን ሊያገኛት ወደ ውሃው ጉድጓድ መጣ። የእግዚአብሔር ስጦታ ሆኖ የተሰጠው ኢየሱስ ለማን ተሰጠ ብለን ብንል ለሳምራዊቱ አይነት ለሆኑ ሰዎች ነው የተሰጠው። ለጻድቃን ለቅዱሳን አይደለም የተሰጠው። ጌታ ኢየሱስ ክርስቶስ ይህች ውሃ ጠጭኛላት ሴት ማን እንደሆነች ልብ እንበል። ኢየሱስ ግድ ሆኖበት ያገኛት ሴት ነች። የእግዚአብሔር ስጦታ ሆኖ የተሰጠው ኢየሱስ ክርስቶስ እንዲህ ወደ መሰለችው ኃጢአተኛ ሴት ጋር መጣ። ክብር ለስሙ ይሁን። ከእርሷም ካልተቀደሰ ኑሯ ከኃጢአተኛ ቤቷ በመጣ ሽክና ወይንም ጣሳ ውሃ ሊጠጣ ጠየቃት። እጅግ ልብ የሚነካ ነው። ኢየሱስ ኃጢአተኞችንና እርኩሰነታቸው የሚያስፈሩትን ሰዎች አይፈራቸውም። በሚያስደንቅ ምህረቱ ቀድሶ አጽድቶ ማን እንደሚያደርጋቸው የሚያቅ ፍቱን የዓለም መድኃኒት ስለሆነ ኃጢአተኞችን አይጸየፍም። የምህረት አምላክ ነው። በደሙ አንጽቶ ቀድሶ በአምሳሉ የፈጠራቸው የርሱ የእጁ ሥራዎች ስለሆኑ ከኃጢአትና ከሰይጣን ጉስቁልና አውጥቶ የክብር ሰው ያደርጋቸዋል። በሚያስደንቅ ምህረቱ ቀድሶ አጽድቶ ማን እንደሚያረጋቸው የሚያውቀው ጌታ እንደዚህ የመሰሉትን ኃጢአተኞችን መገናኘትን አይፈራም። እርሱ የዓለም መድኃኒት ነው። ለታመሙ በኃጢአት ለተጎሳቆሉ ደሙ እንደ በረዶ ነጭ ያደርጋል። በኃጢአት የረከሰውንና የተጎሳቆለውን በአምሳሉ የተፈጠረውን ሰው ቀድሶ ያለ ነውር አድርጎ በአባቱ ፊት በክብር ለመኖር የሚያበቃ ጌታ ነው። ለዘላለም የተሰጠን አንድያ ልጅ የተሰጠው እንደ ሳምራዊቲቱ ሴት ላሉ ኃጢአተኞች እንጂ ጻድቃንን ቅዱሳንን እያሉ የተመጻደቁት ኢየሱስ ክርስቶስን ሪጀክት እንዳረጉት ኢየሱስ ክርስቶስን እንደካዱት ለስቅላት አሳልፈው እንደሰጡት እናያለን። የኃጢአተኞች ወዳጅ የዓለም መድኃኒት የሆነውን ኢየሱስ ክርስቶስን የእግዚአብሔርን ስጦታ ወስደው የሚጠቀሙበት ኃጢአት ምን እንደሆነ የገባቸው በኃጢአት የመረረ የተጎሳቆለ ሕይወት ያላቸው ሰዎች ብቻ እንደሆኑ እናያለን። አማኑኤል የእግዚአብሔር ስጦታ የሆነው ወንድ ልጅ ይህችን ሴት ውሃ ጠጭኝ አላት። ከላይ እንዳየነው ሳምራውያን ከአይሁዳውያን ጋር አይተባበሩም። ሳምራዊቱ ሴት ኃጢአተኛ ነች ወገኖቼ። ስንመለከት ጌታችን በርሷ ቃል ይጠጣ ነበር ውሃ ጠጭኛላት። ውድ አድማጮች ጌታችን በሽታና ህመም ባለበት መግባት የማይፈራ መድኃኒት ነው። ጌታችን ኃጢአተኛና በደለኛ ሲያገኝ የማይሸሽ መድኃኒት ነው። ጌታችን ሰው የጣላቸውን የናቃቸውን ኃጢአት አጎሳቆላቸውን የሚጠጋ በእጁ የሚዳስስ በመንፈሱ የሚቀድስ በመልካም ቋንቋና በበጎ ልቦና የሚያናገር ጌታ ነው። ጌታችን አምስት ባሎች አግብታ ለፈታች ደግሞም አሁን አብሯት ባሏ ካልሆነ ሰው ጋር የምትኖር አመንዝራ ሴትን የቀረበ ጌታ ነው። ኢየሱስ ማንነቷን የሚያውቃትን ይህችን አሳፋሪ ታሪክና ህይወት የነበራትን ሴት ውሃ ጠጭኝ ማለቱ ትልቅ ትምህርት ይሰጠናል። ኢየሱስ እንደዚህች ሴት ከመሰሉት ኃጢአተኞች ማራቅ እሱን ለከበረ ነገር ለቅዱስ ነገር በሆነ ነገር በማሰብ በታላቅነቱ ስምና ሰበብ ያደረገን ኃጢአተኞችን እንዳይጠጋቸው ማድረግ ኢየሱስ ክርስቶስን ከኃጢአተኛ ማራራቅ የወንጌል ደንቃራ ነው የሚያደርገን። ኢየሱስ ይህችን ሴት የቀረባት የእርሷን ለራሱ ፈልጎ ነው። ውሃ ጠጪ ነው ያላት ከሷ የሚገኘውን ፈልጎ። ይህ ሲመጣም ጀምሮ ቃልም ሥጋ ሆነ የሚለውን ምስጢር ራሱ ስንመረምር ይህን ያስተምረናል። ቃልም ሥጋ የሆነው የእኛን ሟች ማንነት የእኛን ኃጢአት ተሸክሞ ሊሞትበት ነው የእኛን ሟች ማንነት የወሰደው። ሟች ማንነታችንን ገንዘቡ ባደርግ ኖሮ አይሞትልንም ነበር። ኢየሱስ ክርስቶስ በኃጢአት ምክንያት የሚሞተውን ማንነታችንን ገንዘቡ ያደረገበት ምስጢር እኛን የተጠጋበት የፍቅሩን ጥልቀት ያሳያል። የኛን ኃጢአት ተሸክሞ ሊሞትልን የመጣውን ጌታ ከኃጢአተኞች በሚርቅበት ሁኔታ እርሱን መስበክ ትልቅ እርግማን ነው። እንደመሰለ ወንጌል ጎዶሎ ትምህርት የወንጌል ደንቃራ ነው። ጌታችን ሥጋ የለበሰው ኃጢአት ያዋረዳቸውን ሰይጣን ያጎሳቆላቸውን ብዙ ልጆችን ወደ ክብር ሊያመጣ እንጂ ለሌላ ለምንም አልመጣም። እርሱ የኛን የሰው ባህሪ ለዘላለም ገንዘቡ አድርጎ የሚኖረው የርሱ ለኛ ሊያደርግልን ነው። አማኑኤል ለኛ ባዕድ በሆነ ባህሪ አይደለም በመካከላችን ያደረው። በነገር ሁሉ የሰው ልጆች ሰው ሆነው የሚኖሩበትን ተፈጥሮና ባህሪያቸውን ለዘላለም ገንዘቡ ያደረገ ጌታ ነው። አማኑኤል መላእክት በጊዜያዊ ባህሪ ለጊዜው በሰው መካከል ተገኝተው ተልከው እንደሚመጡ አልመጣም። ቃልም ሥጋ ሆኖ በተገለጠበት ማንነቱ ሞቶ በዚያው በሞተበት ሥጋ በክብር ትንሣኤ የተነሳ ነው። ክብር ለስሙ ይሁን። መድኃኒት ለበሽተኛ እንደሚታደል ለኃጢአተኞች መድኃኒት ሆኖ የመጣላቸው ጌታ ከብሉይ መቅደስ ወጥቶ አማኑኤል ሆኖ ከሰው ጋር መሆኑን ያሳየው የተዋረደውን ሥጋችንን ገንዘቡ አድርጎልን ነው። እግዚአብሔር የሰጠን ስጦታ ለዘላለም እንደተሰጠን ማወቅ አለብን። እግዚአብሔር የሰጠን ስጦታ እንደ መላእክቶች ሊጎበኘን መልክተኛ ሆኖ አልመጣም። ለዘላለም ወንድማችን አጋራችን የኛን ሥጋ ገንዘቡ ያደረገ በነገር ሁሉ ከኛ ጋር የተመሳሰለ በሰማይ ከሚኖሩት መካከል እንደሱ የሚሆንልን እስከማይኖር ድረስ ወገናችን የሆነ ነው። በዚህ ጌታ ውድ ወገኖቼ በዓል አይደለም እናከብረው። የዘላለም ጌታ ለዘላለም ስለተሰጠን የየለትለት ህይወታችን ማፋፊያ ውድ ወገኖቼ በፍቅርና በደስታ ክርስትና ለርሱ ክብር እንድንኖር የሚያደርገን ነው። የሰማችሁትን ሁሉ ለደህንነታችሁ ያድርግላችሁ። ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።